ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። እሁድ መስከረም 22 2009 ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የብዙ ሰው ሕይወት ጠፋ። የእሬቻ በዓል ተስተጓጎለ።
ህዝቡ አሁን በጣም ሆስፒታሉን በጣም ወሮታል። በጣም እንባ በእንባ ነው ህዝቡ በጣም በቃ የራሱ ሞተብን ብቻ አይደለም ሰው እያየ ያለው በቃ ያለውን ሬሳ እያየ ነው። በጣም እኔ እያየ አሁን ስቲል ነው እያየው ነው ያወራችሁ ያለው። ምን ብዬ ልንገራችሁ፣ ሰው ልጅ ህይወት እንደዚህ ሲሆን እኔ መጀመሪያ ጊዜ ማየቴ ነው በህይወት ውስጥ እና አሰቃቂ ሁኔታ ነው እየተከናወነ ያለው።
ቢሾፍቱ ላይ የአይን እማኝ ነኝ የሚሉ ሰው ናቸው የሰማችኋቸው።
ብዙ ሚሊዮኖች በተሰበሰቡበት አካባቢ ነው ቶክስም የነበረው፣ በዚህ ቲርጋስ ጭስም መተኮስ የነበረው። ስለዚህ ምንድን ነው በጥይት የተመታ ባለ መረጃ አለ፣ ሲሸሹ መረጋገጥ አለ፣ በጭስ ታፍኖ የሞቱ አለ። ሞቱትን ደግሞ በብዛት የሚያነሳው አይታወቅም፣ አንዳንዱ እነሱ ናቸው። በአጠቃላይ የሁሉም በሁሉም መንገድ በመቶዎች የሚቆጠሩ ሰዎች እንደሞቱ ይገመታል።
የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ከተናገሩት የተቀነጨበ ነው።
አምስቱ በትክክል ቁስልም አለባቸው ተረጋገጡ ብቻ ማለት መለየት አልችልም። ቁስል አለባቸው፣ እንደገና ጭቃም አለባቸው።
ሰባ አምስት ሰው መሞቱን አይቻለሁኝ ያሉ የቢሾፍቱ ከተማ ነዋሪና የኦፌኮ አባሉ አቶ ታደሰ ለገሰ ናቸው የሰማችኋቸው። መንግሥት በበኩሉ ሁከቱን ያስነሱት ሁከት ፈጣሪ ያላቸው ወገኖች መሆናቸውን ገልጿል። ዘገባዎችን ይዘናል። የምሽቱ ፕሮግራም አስተናጋጅ ሰሎሞን አባተ ነኝ። በዘገባዎች ዝግጅትና በቅንብር ጽዮን ግርማ አብራኛለች። ቴክኒሻኑ ጀስትን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍሳዬ ታሰማናለች።
በኦሮሚያ ክልል ኢሬቻ በዓል ላይ የተደረገ ጸረ መንግሥት ተቃውሞን ለመበተን ፖሊሶች እምባስ መጭ ጋዝና የማስጠንቀቂያ ተኩስ በከፈቱበት ወቅት ብዙ ሰዎች እንደተገደሉ ታውቋል። በእምባስ መጪው ጋዝ ተኩስ ምክንያት የተፈጠረው ትርምስ የሰዎች መረጋገጥ በማስከተሉ ቢያንስ 50 ሰዎች ተገድለዋል። የሀገሪቱ መንግስት ስለ ሞቱት ሰዎች ብዛት ባይገልጽም የኦሮሞ ማህበረሰብ የዝናብ ወራት በሚያበቃበት ጊዜ በየዓመቱ በሚያደርገው ኢሬቻ በዓል ወቅት በተፈጠረው ትርምስ ምክንያት ሰዎች እንደሞቱ የቆሰሉም እንዳሉ ገልጿል። ከአዲስ አበባ ወደ 40 ኪሎ ሜትር ርቃ በምትገኘው ቢሾፍቱ ከተማ ባለው ሀርሳዴ ሐይቅ ላይ የኢሬቻን በዓል ለማክበር የተሰባሰቡት ሰዎች በብዙ ሺዎች የሚቆጠሩ ናቸው። ከተሰበሰቡ ህዝብ መሃል አንዳንድ ሰዎች የአማጽያን ባንዲራን በማውለብለብ ነጻነት እንፈልጋለን፣ ፍትህ ያስፈልገናል እያሉ እንዳስተጋቡ ታውቋል። ስለ ጉዳዩ ሰፋ ያለ ዝግጅት ወደ ኋላ እናቀርባለን። የሶሪያ መንግስት ኃይሎች አሌፖ ከተማን ከአማጽያን ቁጥጥር ስር ለማስመለስ በሚያደርጉት ጥረት ወደ ከተማይቱ እየገፉ መሆናቸው ታውቋል። አሌፖ በአማጽያን ከተያዙት ዋና ዋና ከተሞች አንዷ ናት። የሶሪያ መንግስት ሚዲያ በዘገበው መሰረት የአማጽያን ኃይሎች ከከተማይቱ ምስራቃዊ ክፍል ለመውጣት ከፈለጉ በሰላም ሊወጡ እንደሚችሉ ወታደራዊ ኃይል ቃል ገብቷል። በከተማይቱ ላይ የተካሄደው ድብደባ ሆስፒታሎችን ኢላማ ያደረገ እንደሆነ ተዘግቧል። የሬዲዮ ሰራተኞች እንደሚሉት በተቃዋሚዎች በተያዘው ከፊል አሌፖ ምስራቃዊ ክፍል የተረፈው ትልቁ የሀገሪቱ ሆስፒታል ከቅርብ ጊዜያት ወዲህ ለሁለተኛ ጊዜ ትላንት ቅዳሜ ተደብድቧል። የሶሪያ መንግስትና የሩሲያ ኃይሎች መላ ከተማይቱን ለመቆጣጠር እየገፉ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳይና የአስቸኳይ ጊዜ ረድኤት አስተባባሪ የሆኑት ረዳት ዋና ጸሐፊ ስቲቨን ኦብራያን በምስራቅ አሌፖ ያለው የጤና ጥበቃ አገልግሎት እየተደረመሰ እንደሆነ ከገለጹ በኋላ በከባድ ሁኔታ ላይ የሚገኙትን በሽተኞች ከአካባቢው ለማስወጣት እንዲቻል ቢያንስ በጊዜያዊ መልክ ተኩስ እንዲቆም ጥሪ አቅርበዋል። በዩናይትድ ስቴትስ ሪፑብሊካዊውን ፓርቲ ወክለው ለፕሬዚዳንትነት የሚወዳደሩት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ1995 ዓ.ም ባቀረቡት የግብር መክፈያ ሰነድ $916 ሚሊዮን ከሰርኩ ማለታቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ደረሰብኝ ያሉት ኪሳራ ትራምፕ ለ18 ዓመታት ያህል ፌዴራል ታክስ እንዳይከፍሉ ያስችላቸዋል ሲልም ጋዜጣው አክሏል። ወደ 1 ቢሊዮን ዶላር የሚጠጋው ኪሳራ ለ18 ዓመታት ያህል በአመት ከ50 ሚሊዮን ዶላር በላይ በሚሆን ገቢ ላይ ግብር ላለመክፈል ያስችላቸዋል ይላል ጋዜጣው። ጋዜጣው አያይዞም የግብር አከፋፈል ባለሙያዎችን ባነጋገረው መሰረት የትራምፕ የግብር ሰነዶች ህገወጥ ተግባር አልፈጸሙም። ትራምፕን የመሳሰሉት ቱጃሮች የሚከፍሉትን ግብር ሊያሳንሱ የሚችሉ በሀገሪቱ ህግ ውስጥ ያሉ መሽሎኪያ ዘዴዎችን ነው የተጠቀሙት ይላል ኒውዮርክ ታይምስ ጋዜጣ። ትራምፕ ዛሬ ለጋዜጣው በትዊተር በሰጡት ምላሽ ውስብስብ ስለሆነው የግብር ህጋችን ለፕሬዝዳንትነት ከተወዳደሩት ሰዎች ሁሉ የበለጠ አውቃለሁ፣ ላስተካክለው የሚችለውም እኔ ነኝ ብለዋል። ባለፈው ሰኞ ሁለቱ ተወዳዳሪዎች በተከራከሩበት ወቅት ትራምፕ የግብር ክፍያ ሰነዶቻቸውን ይፋ ለማድረግ ያልፈለጉት የፌዴራል ግብር ከፍለው እንደማያውቁ ስለሚያጋልጡ ሊሆን ይችላል ሲሉ ሂለሪ ክሊንተን አመላክተው ነበር። ትራምፕ ታዲያ ብልጥነቴን ያሳያል የሚል መልስ ሰጥቶ ነበር። በመጨረሻም የኮሎምቢያ መንግስትና የኮሎምቢያ ተጣቂ ኃይሎች የተባለው አማጺ ቡድን ያደረጉትን የሰላም ስምምነት ለማጽደቅም ሆነ ላለማጽደቅ የኮሎምቢያ ህዝብ ዛሬ ረፈረንደም ማለት ህዝበ ውሳኔ አካሂዷል። ዛሬ ረፈረንደም የተደረገው መንግስትና ብሔራዊ የሽምቅ ውጊያ እንቅስቃሴ የመጨረሻውን ስምምነት ካደረጉ 6 ቀናት በኋላ ነው። ሽምቅ ውጊያው ለረጅም ጊዜ ተካሄደ በመሆኑ በምዕራቡ ሄሚስፌር ባልታየ ርዝመት እንደዘለቀ ተዘግቧል። ህዝቡ ስምምነቱን ሊያጸድቅ እንደሚችል የድምፅ መለኪያ አሃዞች አመላክተዋል። የህዝቡ ውሳኔ ህጋዊነት እንዲያገኝ ድምፅ ለመስጠት ከተመዘገቡት ቢያንስ በ13 ከመቶ መደገፍ ስላለበት ህዝቡ በብዛት ወጥቶ ድምፅ ካልሰጠ በስተቀር ችግር ሊገጥመው ይችላል። አድማጮች፣ የዛሬው ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነችን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ መስከረም 22 2009 ዓ.ም ምሽት ፕሮግራም ነው። በምሽቱ ጊዜ ካገኘን ዛሬ ስለተጀመረው የአይሁድ አዲስ ዓመት 5777 ዓመተ ዓለም እንዲሁም የሺሞን ፔሬዝ ሕይወትና የኢትዮጵያ ቤተ እስራኤላውያን ጉዳዮች እንነጋገራለን። ሻናቶቫ እንኳን አደረሳችሁ። በሌላ በኩል ደግሞ በአሜሪካ ፕሬዝደንታዊ ፖለቲካ ቁልፍ አጀንዳ በሆነው የአየር ንብረት ለውጥ ጉዳይ ላይም ልንነጋገር እንችላለን። ከቀድሞ የኦሮሚያ ፕሬዝደንት ከአቶ ጁኔዲ ሳዶ ጋር የተደረገው ቃለ ምልልስ ሁለተኛ ክፍልም በምሽቱ ይቀርባል። አሁን የእሬቻን የዛሬ ጉዳይ ወደሚመለከተው የመጀመሪያ ዘገባ እናልፋለን። በቢሾፍቱ የእሬቻ በዓል አከባበር ወቅት በተፈጠረው ሁከት ውስጥ የጠፋው ሕይወት ቁጥር እየጨመረ መሆኑን የዓይን እማኞች እየተናገሩ ነው። ለደረሰው ጉዳት ተጠያቂው መንግሥት ነው ብለዋል። የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት በበኩሉ ለመስተጓጎሉና ለሕይወት መጥፋት ሁከት ፈጣሪ ኃይሎች ያላቸውን ወንጅሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በምንም አይነት ምክንያት በየትኛውም የበዓል አጋጣሚ በዚህ ቁጥር በአንድ ቦታ ህዝብ ተሰባስቦ ያውቅም። የኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ወዲህ በእሬቻ በዓል ምክንያት በቢሾፍቱ የተገኘው የህዝብ ቁጥር እስካሁን ከታዩት ከፍተኛው መሆኑ ብቻ አይደለም፣ ይበልጥ አሳዛኝ በመሆኑም እየተጠቀሰ ነው። እየወጡ ያሉት መረጃዎች እንደሚያመለክቱት በክልሉ የተቃውሞ እንቅስቃሴ ከተጀመረ ወዲህ በአንድ ቀን በአንድ ከተማ ይህንን ያህል ቁጥር ያለው ሰው ሞቶ ያውቅም። ቁጥሩ ሲጨምር መዋሉንም ነው የቢሾፍቱ ከተማ ነዋሪና የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ ያብራሩት።
ቁጥሩ እኔ አሁን በራሴ ያረጋገጥኩት በፊት ለፊት ተገኝቼ 76ቱን ሰው አረጋግጫለሁ።
76 አረጋግጫለሁ ሲሉ በምን ማለት ነው?
ያለው ሬሳውን በፊት ለፊት እዛ ሆስፒታል 6 ተገኝቼ 76 ሬሳ ቆጥሬ ያለው።
የት ሆስፒታል ነው አቶ ለገሰ?
ቢሾፍቱ ሆስፒታል።
ቁጥሩ ለምሳሌ ስንት ጊዜ ነው ሄዱት እስካሁን? አሁን የተለያየ ቁጥር ነው እንግዲህ የጨመረ መምጣቱን ነው የሚያሳየው የነገሩኝ ቁጥር።
አዎ እኔ አሁን አራኩም። እኔ ከጧት ጀምሬ ይሄ ክስተት ከተፈጠረ ጀምሬ እዛው አካባቢ ነው ያለሁት። ግን ሆስፒታል ምን ያደርጋሉ? ሌሎቹ ሬሳዎች ከሬሳ ቦታ ወይም ካለበት ድንኳን አካባቢ ራቅ አድርጎ ያስቀመጧቸው ነበሩ። ቆይቶም ደግሞ የወጡ ነበሩ። ከዚህ ውስጥ አሁን በህይወት ካለፉት ውስጥ በጥይት ተመትቶ የሞተው ድራ ነጋሹ የሚባል እሱ በጥይት ግንባሩን ተመትቶ ነው የሞተው። ወደ አንገቱ አካባቢ ነው የተመታው።
ስለዚህ ከሞቱት ውስጥ በእርስዎ ግምት ምን ያህሉ በጥይት ነው፣ ምን ያህሉ ተረጋግጠው ነው እዛ ሀይቁ ውስጥ የሞቱት?
ከ75ቱ በትክክል ቁስልም አለባቸው። ተረጋገጡ ብቻ ማለት መለየት አልችልም። ቁስል አለባቸው፣ እንደገና ጭቃም አለባቸው። ይሄ ወይ ወርቆ ከተመቱ በኋላ የወደቁ ይሆናሉ። ለምሳሌ ቆስለው ደም እየፈሰሰ እንዳውም ውሃ ከላቸው እንትን አድርጎ አድርቆ እንትን ያደረጋቸው ሰዎች ወደ 16 ሰዎችን ቆስሉ ከነ ቁስላቸው የሞቱ 16ቶችን አይቻለሁ። ምንም ጭቃ ውስጥ ሳይገባ ደግሞ በጥይት የሞተው አሁን ስሙን ያነሳሁልህ አንድ ወንድም ብራ ነጋሹ የሚባልን አይቼዋለሁ በአካል።
ስለዚህ በሁለቱም መንገድ ነው ሰዎች የሞቱት እያሉኝ ነው?
አዎ በሁለቱም መንገድ። ይሁን እንጂ ትልቁ ነገር ልንረዳ የሚገባው ኢህአዴግ በፈጠረው ስህተት እንጂ ህዝቡ በፈጠረው አይደለም። ህዝቡ ትክክለኛ ጥያቄ ነው የጠየቀው።
ኢህአዴግ የፈጠረው ስህተት ሲሉ እሱን ያብራሩልኝ እስቲ አቶ ለገሰ።
መነሻው ምንድን ነው? ከዚህ በፊት አባገዳዎች በተለያየ ሚዲያ አንዳንድ አሳቢ ሲሰጡ ነበር። ይህ ምንድን ነው? የአባገዳ አርማ ካልሆነ በስተቀር የትኛው የፖለቲካ ድርጅት ባንዲራ እንዳይሰቀል ተከልክሏል። አሁን እነሱ ሄደው የኦህዴድን ባንዲራ እዛ ፊት ለፊት ሲሰቅሉ አሁን እዚህ ጋር ቦታ ለአምልኮን የመጣን በዓላችን ነው ባህላችን ነው፣ ስለዚህ እዚህ ጋር የፖለቲካን ነገር ማየት አንፈልግም ተቃውሞ አነሱ። በዚህ ተቃውሞ ውስጥ ምንም አታመጡም፣ የእኛ ምልክት መሰቀል አለበት የሚል ያው ዱላ ስለያዙ አቅም አላቸው። ይሄ ህዝብ እንኳንስ ጥይት እንኳንስ ሌላ ነገር ዱላ እንኳን ሰው መጥቶ የሚያሳምም ዱላም የላቸው። ይሄን ጥያቄ ህዝቡ ሲጠይቅ ይሄ ጭስ ተተኮሰባቸው።
አስለቃሽ ጭስ ማለት ነው? አስለቃሽ ጋዝ?
አስለቃሽ ጭስ ተኮሱባቸው። እነዚህ ሰዎች መሸሻ የላቸውም፣ ያሉት ባህር ላይ ነው። አሁን ወደ እነሱ መሸሽ የግድ ስለምላቸው እነሱን ገፍቶ ህዝቡን እንዳለ ከላይ አገር ናዳል እነሱ ህዝቡን ይወረውራሉ ጭቃ ውስጥ ገብተው ይሄ ያክል ህዝብ። እንዳውም እኔ በወሬ ደረጃ ኢንፎርሜሽን አልሰጥም። ኢህአዴግ የሚዋሸው ውሸት ይበቃናል፣ እኛም ውሸት መስጠት አልፈልግም ብዬ እንጂ የሞቱ የሰው ብዛት 120 ነው እኔ በጆሮ የሰማው። ያየሁትን ግን መናገር ስላለብኝ ነው ያለው 76 ብዬ የተናገርኩት።
በሆስፒታል እንደሚገኙ የገለጹት ሌላው የዚህ ከተማ ነዋሪም አስከሬኖችን ለመለየት ጥረት ሲደረግ መመልከታቸውን ተናግረዋል። የሞቱትን ሰዎች ማንነት ለማወቅ
ሞቱ ሰዎቹ ስርስር ያው ይዞ ዘመድ እየሰጡ ነው። ያው ስሙና መታወቅም ያው ፈትሾ የሰውየ አደራሻ እየጻፉ ነው አሁን ሰዎቹ እዛ ውስጥ።
መንግስት በዓሉ የተስተጓጎለው በሁከት ፈጣሪ ኃይሎች ነው ብለዋል። አባገዳዎች በዓሉን በሰላም እየመሩ እያለ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር አስነስተዋል ብለዋል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት። በዚሁ ግርግር ምክንያት በተፈጠረው መረጋገጥም የሰው ህይወት ጠፍቷል ሲል አስረድቷል። የኢሬቻ በዓል በዚህ መልክ በመስተጓጎሉና የሰው ህይወት በመጥፋቱ ከፍተኛ ሐዘን እንደተሰማው አስታውቋል። ሁከት በፈጠረው ግርግርና መረጋገጥ ህይወት መጥፋቱን የገለጸው መግለጫው ዝርዝር መረጃ ግን አልሰጠም። በቀጣይ እንደሚያሳውቅ ግን ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። በቢሾፍቱ ሆራ አርሰዲ ሐይቅ ለክብር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓሎች አንዱ የሆነው የዘንድሮው ኢረቻ የተስተጓጎለው መንግሥትን ተቃወሙ ባላቸው ወጣቶችና በመንግሥት ኃይሎች መካከል በተፈጠረ ግጭት መሆኑንና በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። ፓርቲያቸው አጠናቅሮታል ያሉትን መረጃ መሠረት ያደረጉት የኦፌኮ ሊቀመንበር ዶክተር መረራ ጉዲና ለአሜሪካ ድምፅ በሰጡት ቃል በሕይወት ላይ ጉዳት የደረሰው በተኩስ በአስለቃሽ ጢስና በመረጋጋት ነው ብለዋል። የቆሰሉ ብዙ ሰዎች አሁንም ሆስፒታል እንደሚገኙ አክለው የተናገሩት ዶክተር ምራ የሟቾች ቁጥር ሊጨምር እንደሚችል አመልክተዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው ቦታው ላይ እንደነበሩና የአይን እማኝ መሆናቸውን የገለጹ ሰዎች ግጭቱ የተጀመረው በበዓሉ መክፈቻ ላይ ንግግር ሊያደርጉ በነበሩ ሰዎች ላይና ሊሰቀል በነበረ ባንዲራ ላይ ተቃውሞ በመነሳቱ ነው ብለዋል። ግጭቱ ከተፈጠረ በኋላም ብዙ ሰው በተኩስ በአስለቃሽ ጢስ በመረጋጋትና ገደል ውስጥ ገብቶ ብዙ ህይወት መጥፋቱን ገልጸዋል ማኞቹ። የተጎዱ ሰዎችን በተመለከተ እስካሁን ይህ ነው የተባለ ትክክለኛ ቁጥር ማግኘት ባይቻልም አይተናል ያሉ ሰዎች ተጎጂዎች 25 በሚሆኑ መኪኖች መወሰዳቸውን ተቆመዋል። የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት በሰጠው መግለጫ የረቻ ባልን ባላው ያከባበር ጠብቆ ለማክበር የኦሮሞ ህዝብ አባገዳዎችና የኦሮሚያ ክልላዊ መንግስት ያደረጉት ሰፊ ቅድመ ዝግጅት በሁከት ፈጣሪ ኃይሎች ተስተጓጉሏል ብሏል። ህይወት የጠፋውም ሁከት ፈጣሪዎቹ ባስነሱት ሁከት በተፈጠረ ግርግር ተረጋግጠው ነው ብሏል። ጽዮን ግርማ ተጨማሪ ይዛለች።
ከአዲስ አበባ በስተደቡብ ምስራቅ 47 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ በሆራ አርሰዲ ሐይቅ የሚከበረውን ከኦሮሞ ክብረ በዓሎች አንዱ የሆነውን ኢሬቻ በዓል ለማክበር ከአራት ሚሊዮን ህዝብ በላይ ተሳታፊዎች እንደሚገኙ መንግስት አስታውቆ ነበር። ዛሬ ይህን በዓል ለማክበር ለማየትና ለመዘገብ በቦታው የተገኙ የአይን እማኞች ለአሜሪካ ድምፅ እንደተናገሩት ወጣቶች በቡድን በቡድን እየሆኑ በኢትዮጵያ መንግስት ላይ ተቃውሞ ማሰማት የጀመሩት ከትናንት ምሽት ጀምሮ ነበር። ይህ ተቃውሞ እስከ ዛሬ ረፋድ ድረስ ቀጥሎ እንደነበር ይናገራሉ። የኦሮሞ ፌዴራሊስት ኮንግረስ ደረሰኝ ያለውን መረጃ ጠቅሶ በመቶዎች የሚቆጠር ህይወት ማለፉን ለአሜሪካ ድምጽ ተናግሯል። መንግስት በኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ሁከት ፈጣሪ ኃይሎች በፈጠሩት ግርግርና መረጋገጥ ህይወት መጥፋቱን ከመግለጽ ያለፈ ቁጥር ጠቅሶ ያወጣው መረጃ የለም። ስሙና ማንነቱ ቢገለጽ ችግር እንደሚገጥመው የገለጸ የአይን እማኝ የሚገኘው በቢሾፍቱ አጠቃላይ ሆስፒታል እንደሆነ ገልጾ በዓሉ ወደ አሳዛኝ ሁኔታ ተቀይሯል ብሏል።
እኔ አሁን የሚገኘው በደብረ ዘይት ሆስፒታል ውስጥ ነው። አሁን እየተከናወነ ያለው በደብረ ዘይት ሆስፒታል ውስጥ በጣም አሰቃቂና አዝናኝ የሆነ በቃ ማለት አሰቃቂና በጣም የሚያሳዝን ነገር ነው እየታየ ያለው። በጣም በየቦታውና በየዱካኖቹ የሰው ሬሳ ነው ምን ግብር ሞልቶት ያለው። በጣም አሰቃቂና በጣም አስከፊ ነገር ነው በቃ እየተከናወነ ያለው እዚህ ደብረ ዘይት ሆስፒታል ውስጥ እና እንደዚሁም ደግሞ በቃ ሊሞቱ የደረሱም እንደዚሁም ሕክምና እያገኙ ያሉም አሉ። በጣም በቃ እነሱም ይተርፋሉ ብዬ አላስብም።
ይኸው የአይን እማኝ አክሎ ሰዎች ከመጀመሪያው ጀምሮ ተቃውሟቸውን በድምፅና በእጅ ምልክት ያሳዩ እንደነበርና ዋናው የተቃውሞ ምክንያት በዓሉን የፖለቲካ መጠቀሚያ አታድርጉት የሚል ነበር ብሏል።
አብዛኞቹ ሊሞቱ የቻሉት መጀመሪያ በሬቻ አካባቢ በዛ በፕሮግራሙ የምካሄድበት አካባቢ ፖሊሶች ባነሱት ድብደባ ነው እንደዚያ ነገር ልከት የተቻለው። እነሱ ምንድን ነው ህዝቡ ስደበድቡ ነው እንደዚህ አናገ ህዝቡ ደግሞ እኛ ለምን ትደበድባናችሁ ለምን ትመቱናላችሁ በሚል ህዝቡን ተቃውሞ ሳናሳ እነሱ ደግሞ አስለቃሽ ጋዝና መሳሪያ ምናምን ተኩሶ በዱላም እየደበደቡ ህዝቡን እንዳለ ወደ ጉድጓድ ውስጥ ነው የከተቱ። ጉድጓዱ ደግሞ ቢያንስ ከ30 ሜትር እስከ 40 ሜትር ይሆናል። በጣም ረጅም ነው። በጣም ወደ ጎንም በጣም ወደፊትም በጣም ረጅም ጉድጓድ ነው። ህዝቡ እንዳለ እዛ ላይ ነው በቃ በጣም ብዙ ህዝብ ነበረ። ህዝቡ እዛ ላይ ተገልብጦ ሌላው ህዝብ እንኳን እነዛዎቹ እንዳወጣ ሌላውን ህዝብ ለጊዜው አባሮ ነበረ እና ቶሎ ያልደረሱላቸው ናቸው። በጣም አሁን በጣም አሰቃቂ ሁኔታ በጣም ብዙ ሰው እንደተጎዳ ነው አሁን እያየን ያሉ ነው። በጣም ብዙ ሰው ነው። ቢያንስ ከ150 እስከ 200 የሚሆን ሰው ይሆናል። ከዚህም ይበልጥ ይችላል። አሁን ህክምና ላይ ያሉ ሰዎች አሉ። እነሱም ይተርፋሉ ብዬ አላስብም። ቢኮዝ ህዝቡ ሞልቶታል፣ ግቢውም ሞልቶታል በጣም እና ታማኞቹ ማለት ነው ፕላስ ደግሞ ሌሎችም ወደ አዲስ አበባ የሞቱ ሰዎችም ወደዛ ለህዝቡ እይታ ጥሩ አይደለም ብል ወደ አዲስ አበባም ወስደዋል፣ ብዙ ሰው ወስደዋል የሚባል ነገር አለ። እንደዛ ነገር ነው እስካሁን እየተከናወነ ያለው እና ህዝቡ አሁን በጣም ሆስፒታሉን በጣም ወሮታል። በጣም እንባ በእንባ ነው ህዝቡ በጣም በቃ የራሰው ሞተብኝ ብቻ አይደለም ሰው እያየ ያለው በቃ ያለውን ሬሳ እያየ ነው። በጣም እኔ እያየው አሁን ስቲል ነው እያየው ነው እያወራችሁ ያለው ምን ብዬ ልንገራችሁ? ሰው ልጅ ህይወት እንደዚህ ሲሆን እኔ መጀመሪያ ጊዜ ማየቴ ነው በህይወት ውስጥ እና አሰቃቂ ሁኔታ ነው እየተከናወነ ያለው።
የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና በበኩላቸው ፓርቲያቸው የተለያዩ እማኞችን በማነጋገር ከአካባቢው ባጠናቀሩት ሪፖርት ትክክለኛ የተጎዳውን ሰው ቁጥር ማግኘት እንደቸገራቸው ለአሜሪካ ድምጽ ተናግረዋል።
ብዙ ሚሊዮኖች በተሰበሰቡበት አካባቢ ነው ቶክሲን የነበረው፣ በዚህ ቲርጋስ ጪስም መተኮስ የነበረው። ስለዚህ ምንድነው በጥይት የተመታ ባለ መረጃ አለ፣ ሲሸሹ በመረጋገጥ አለ፣ በጭስ ታፍኖ የሞቱ አለ። ሞቱትም ደግሞ በብዛት የሚያነሳው አይታወቅም፣ አንዳንዱ እነሱ ናቸው። በአጠቃላይ የሁሉም በሁሉም መንገድ በሞቶዎች የሚቆጠሩ ሰዎች እንደሞቱ ይገመታል። ለምሳሌ አንድ ሰው 53 ሬሳዎችን ቆጥራለሁ ብሎ የደወለልኝ አለ። እንዲህ ያለ እንግዲህ ትክክል ምን ያክል እንደሞተ ምን ያክል እንደቆሰለ ማወቅ በጣም አስቸጋሪ ነው።
በቦታው ከትላንት ጀምሮ እንደነበር የገለጸ ሌላ የአይን እማኝ ስሙን እንዳንጠቅስ ጠይቆ የግጭቱ መነሻ ነው ያለውን ያስረዳል።
ዛሬ ከጠዋቱ 2 ሰዓት ጀምሮ እዛ ነበርኩኝ። ጠዋት ምንም ብዙም ችግር አልነበረም። የቀድሞ አባገዳ ለገሰ ነገው ንግግር ሲያደርጉ ነበር። ከዛ አንድ ሰው ይናገራል ሲባል ህዝቡ ጮኸና ህዝቡ እንሄዳለን ለቀን እንሄዳለን አለ። ከዛ እንደገና በቃ ትቻለሁ አሉና በኋላ ላይ የአሁኑ አባገዳ የነሰንበቶ መጡ። ከዛ በኋላ ልክ እሳቸው ቦታውን እንደያዙ የኦሮሚያ ሰንደቅ ዓላማ ስቴጁ አካባቢ ማሰር ጀመሩ። ልክ እዛ አካባቢ ማሰር ሲጀምሩ አንፈልግም ይሄንን አንፈልግም ይህን ሰንደቅ ዓላማ ይህን ሰንደቅ ዓላማ አንሱልን እኛ እምቢ ብለናል እምቢ አለን እያሉ ሲናገሩ እንደገና የሰማቸው አልነበረም። ከዛ ወጣቶቹ በንዴት ወደ መድረኩ ወጡና የታሰረውን ባንዲራ መፍታት ጀመሩ። ከዛ በኋላ ተኩስ ተጀመረ። ተኩስ ከየት እንደሚተኮስ አይታወቅም። ከእያንዳንዱ ከሁሉም አቅጣጫ ሲተኮስ ነበረ። ከዛም ይተኮሳሉ፣ ከዚህም ይተኮሳሉ። መጨረሻ ላይ ያው ሰው ወዳገኘበት ነው የሚሮጠው፣ ወደ ወንዝ የሚሮጣለ። ምናልባትም ኩሬ ውስጥ የገባ ሰው ሊኖር ይችላል። እንደገና ከመድረኩ እየወረዱ መድረኩ ስር ነበረ። እንግዲህ በግምት ወደ 2 ሚሊዮን ምናምን የሚጠጋ እዛ አካባቢ ነበረ እና ያን ሁሉ እንግዲህ ሲሮጥ ምን እንደሚከሰት ማየት ትችላለህ። እና በዛ ምክንያት በአብዛኛው ተረጋግጠው ብዙ ጉዳት ደርሰውባቸዋል። በእርግጥ እኔ ራሴ 5 መኪና አካባቢ ቆጠር ያለው ወደ ሆስፒታል ሰዎችን እየወሰደ ያለ መኪና አይቻለሁኝ። አምቡላንስ እና የፖሊስ መኪና ማለት ነው። ከዛ በኋላም እንደገና ሰው ተመልሶ ወደ ኢሬቻ ሊስል እንደገና ሌላ ተኩስ፣ ሌላ ግርግር ነበረ።
ከኮሚኒኬሽን ጉዳዮች ጽህፈት ቤት በዓሉን እንዲዘግቡ ተጋብዘው በቦታው ተገኝተው ከነበሩት ጋዜጠኞች መካከል አንዱ የኬንያ ኔሽን ሚዲያ የኢትዮጵያ ዘጋቢ ጋዜጠኛ አንዱ አለም ሲሳይ ነው። ጋዜጠኛ አንዱ አለም ስለ ሁኔታው ጠይቄው ነበር።
ሰው ወደ ኢሬቻ በዓሉ ይደርሳል። እንደዚሁ ደግሞ በግሩፕ የሆኑ ልጆች በምንሄድበት መስመር ሺዎች በመቶ ሺዎች የሚቆጠሩ አይነት ሰው ነበር እና ብዙ ሰው በየመሀሉ እኛም እየወረድን ከመኪና ወርደን እየቀረጽን ነበር። ተቃውሞዎች ነበሩ፣ የእጅ ምልክቱን ጨምሮም እንደዚሁ የሚገልጹ። መጨረሻ ላይ ወደ 3:30 ድረስ ፕሮግራሙ አልተጀመረም። ልጆቹ መድረኩ ፊት ለፊት ተቃውሟቸውን ቀጠሉ። ምልክት እያሳዩ በሰላማዊ መንገድ ነው የሚያደርጉት የነበረው። ገመድ ታጥሮላቸዋል መድረኩ ፊት ለፊት። መድረኩ ላይ አባገዳዎቹ ነበሩ። የተወሰኑ ሙሽራ ነገር ነበረ በአጋጣሚ የሚጋቡ እሱ እያለ እነሱ ግን ምንም ንግግር ሊያስደርጉ አልቻሉም። ተቃውሟቸውን ቀጠሉ። ከዛ በኋላ ወደ 3:30 ይመስለኛል ብቻ እስከ 4 ባለው ሰዓት ገደማ ከአባ ገዳዎቹ የተወሰኑት ተነስተው፣ አንድም ቄስ የኦርቶዶክስ ይመስለኛል አብረው ተነስተው ሊናገሩ ሞከሩ። ሊሰሟቸው አልቻሉም። በኋላ አቋረጧቸው። እንዲያውም ማይኩና የተወሰኑ 1-2 ልጆች ተቀብለው ሊያረጋጉ ሞከሩ። ከሰልፈኞቹ መሀል አንደኛው እንዲያውም መፈክር ምናምን በእንግሊዝኛ ወጥቶ ያው የተቃውሞ መፈክር አደረገ። እዛ በኋላ ነገሮች እኛ እንድንሄድ በኋላ በር እንድንወጣ ጋዜጠኞችን ከኋላ የነበሩ ከመድረክ ኋላ የነበሩ ፌዴራሎች፣ ፌዴራል ማለት ያው የሚሊተሪ ልብስ የለበሱ በብዛት ነበሩ። እዛው ነው ያደሩት ይመስለኛል። ፍራሾች ምናምን ነበሯቸው። ከኋላ ስናይ እዛ የነበሩት ውጡ፣ በቃ በዚህ በኩል እናንተ ውጡ ያስወጧችኋል አሉን። አለዚያ በፐብሊኩም በኩል በፊት ለፊት መውጣት ትችላላችሁ አሉን። መጀመሪያ በመድረኩ ላይ ሆነን ነው ስንቀርጽ የነበረው። ምክንያቱም መድረኩ ፊት ለፊት ነው እነሱም ተቃውሞ የሚያደርጉት እና በደንብ በሰነ ስርዓት ስንቀርጽ ነበር። በኋላ ፕሮግራሙ እንደተሰረዘ ታወቀ። በቃ ከመድረኩ ላይ ወረዱ ሁሉም አባገዳዎች። ስለዚህ ፌዴራሎቹ ማነው ፖሊሶቹ መሄድ አለባችሁ ብለው እኛንም ውጡ ብለው ማስወጣት ጀመሩ። ወደኋላ በኋላ በኩል እንድንወጣ አረጉን። ወጣን። የተወሰኑ አንድ ሁለት ልጆች በፊት ለፊትም ከፈለጋችሁ መውጣት ትችላላችሁ አሉን። ብቻ መውጣት አለባችሁም ልቀቁ ተባለ። በዛ ሰዓት እኛ መልቀቅ ጀመርን። ከኋላ ግን ስናልፍ ያው የፌዴራሎች ፖሊሶቹ ብዙ ነበሩ። ከኋላ በኩል ያሉት ኦልሬዲ ታጠቁ ሰዎች ነበሩ። እኛ ያው ነገሮቹ ስላላማሩን እኛ መሄድ ጀመርን። ሂዱ ስለተባልን አስቸጋሪ ነው ለእኛም ብለን ወጣን። እኛ መውጣት እየጀመርን ጥቂት እንደሄድን ነው ከኋላችን ያው ነገሮች እንደዛ ይሆኑ። ዞረን በኋላ በኩል ወደፊቱ መጣን ማለት ነው። ከልጆቹ ኋላ ከሚቃወሙት ኋላ መጣን። እየወጣን ነው። ከዛ በኋላ የተኩስ ድምፅ ሰማ። ሰዎች መሮጥ ጀመሩ። ይህ ነው እኔ ያየሁት።
እንዲሁ በተመሳሳይ ሌላ የአይን እማኝ ተመለከትኩ ያለውን እንዲያስረዳል።
ከጠዋቱ ስንመጣ ስሜቱ ጥሩ አልነበረም። እኔ በበኩሌ ረጅም ዓመት ወደ 10 ዓመት አካባቢ ኢሬቻን አክብር ያለው እንደ ዘንድሮ ኢሬቻ ግን ውጥረት የነገሰበት ኢሬቻ አይቻላቅም። በጣም ውጥረት ነበረው። በጣም ብዙ ፖሊሶች ነበሩ ከተማውን የከበቡት ከተማውን መግቢያ ጀምሮ። ከዛ ስንመጣ ከከተማው ከሁሉም አቅጣጫ ህዝቡ ወደ ከተማው ወደ መልካ ወይንም ደግሞ የኢሬቻ ቦታ ሲጎርፍ ሁሉም ተቃውሞ ያሰማ ነበር። ወጣቱም ሽማግሌውም ሴቱም ይሄ ተቃውሞ ዲኔ ዲኔ ወይንም ደግሞ እንቢያል እንቢያል አንፈልግም፣ ወያኔን አንፈልግም፣ የራሳችንን ስርዓት እንፈልጋለን፣ የራሳችንን መንግስት እንፈልጋለን የሚል መንግስትን የሚያወግዙ ነበሩ። ነገር ግን ማንም ማንንም አልነካም። እስከዚህ ጊዜ ድረስ ወደ ኢሬቻ ቦታ እስከምንደርስ ድረስ ፖሊስም ሰውን አልተተናኮሰም። ሰውም ወደ ፖሊስ ምንም አላለም። እንደውም ፖሊሶቹ ፍተሻ ቦታ ላይ እዛው ልጆቹ ወያኔን አንፈልግም ሲሉ ፖሊሶቹ አይዟችሁ ችግር የለውም እኛ አንነካችሁም፣ ፍተሻ ብቻ ተፈትሻችሁ እለፉ፣ የፈለጋችሁትን ብሉ እያሉ በእርግጥ በትህትናም ሲያስተናግዱ አይቻለው። ነገር ግን ወደ ኢሬቻ ቦታ እንደደረስን እኛ ኢሬቻ አድርገን ተመልሰን ስቴጅ ነበረ መድረክ። መድረኩ ቦታ አንዩዥዋል የሆነ ወይንም ደግሞ ሰዎች ያልፈለጉት ነገር ነው የታየው። አንድ ንግግር አታደርጉ በቃ ከአሁን በኋላ አንፈልግም የሚል ቆይቷል፣ መግለጫም ሲሰጥ ነበር። ከዚያ በተረፈ ደግሞ የኦሮሚያ ክልላዊ መንግስት ባህልና ቱሪዝም ቢሮ ራሱ ይሄ ባህላዊ ስለሆነ ምንም አይነት ፖለቲካ አይንጸባረቅበትም፣ በተለይ ባንዲራን በተመለከተ የመንግስትም የተቃዋሚን ባንዲራ አይወጣም ብሎ መግለጫ ሰጥቶ ነበር። ግን እዛ ሲወጡ ባንዲራ ነበረ። የኦሮሚያ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ባንዲራ ነበረ። ይሄ ባንዲራ ለምን እዚህ ላይ ይሆናል ብሎ የተወሰኑ ልጆች ወደ ላይ ወጥተው ባንዲራውን ለማውረድ ሲሞክሩ እዛ ፖሊሶች ልጆቹን መደብደብ ጀመሩ። ልጆቹን ሲደበድቡ ፖሊሶቹን ደግሞ ለመከላከል ወደዛ ልጆቹም ድንጋይ መወርወር ጀመሩ። በዚህ መሀል ነው ተኩስ የተከፈተው። በጣም ከፍተኛ ተኩስ ነበረ። አስለቃሽ ጭስም እንደዚያውም ደግሞ መሳሪያም ነበር የተተኮሰው። ይሄ በዚህ ጊዜ በጣም ነበር ሰው ወደ ፍራቻ የገባው። ከዛ በፊት ደግሞ ተኩሱ ሳይከፈት ወደ 6-8 የሚሆኑ ሄሊኮፕተሮች እንዳለ ሀርሰዲ ሀይቅን ቢሾፍቱ ሀይቅን እየከበቡ ነበር የሚሄዱት። እዛ ጋር ሁለት ነገር ነው ኦብዘርቭ ያደረግኩት። አንድ ወረቀት ይበትኑ ነበር፣ ሌላኛው ደግሞ ሰዎቹንም ለማስፈራራት ይመስለኛል። ያ ነገር ደግሞ ጥሩ ስሜት ስላልፈጠረ ሰው በጣም ነው ሩጫ ላይ ራሱን የተሰባበረው። የተደበደበም ሰው አለ፣ በሩጫ የተረጋገጠም ሰው አለ። ከፍተኛ ጉዳት ነበር የደረሰው። የሞቱ ሰዎችም ነበሩ። የሞቱ ሰዎች ደግሞ በአምቡላንስም እንደዚያውም ደግሞ በመኪናም ተጭነው ሲሄዱ ወደ 20-30 የሚሆኑ መኪኖች ልጆች ሲያጓጉዙ፣ ትላልቆች ሰዎች ሴቶችን የተጎዱትን በጣም የተጎዱትን ሲያጓጉዙ አይቻለሁ።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ የኢሬቻ በዓልን ባህላዊ አከባበር ጠብቆ ለማክበር የኦሮሞ ህዝብ አባገዳዎችና የኦሮሚያ ክልላዊ መንግስት ያደረጉት ሰፊ ቅድመ ዝግጅት በውከት ፈጣሪ ኃይሎች ምክንያት ተስተጓጉሏል ብሏል። በበዓሉ አከባበር ላይ አባገዳዎች በሙሉ በሰላም እየመሩ እያለ ለውከት አስቀድመው የተዘጋጁ ኃይሎች ሁከትና ግርግር በማስነሳታቸው በዓሉ እንደተፈለገው ሳይጠናቀቅ ቀርቷል ብሏል። ሁከት ፈጣሪዎቹ ባስነሱት ሁከት በተፈጠረ ግርግር በመረጋገጥ የሰው ህይወት ጠፍቷልም ይላል መግለጫው። በርካታ ተጎጂዎችም ወደ ህክምና ቦታ ተወስደዋል ብሏል። የኢፌድሪ መንግስት የገዳ ስርዓትን በዩኒስኮ ለማስመዝገብና የኢሬቻ በዓልን ባህላዊ ይዘቱን ጠብቆ እንዲከበር ከፍተኛ ጥረት እያደረገ ያለ የኦሮሞ ህዝብ የገዳ ስርዓት አካል የሆነው የኢሬቻ በዓል በዚህ መልኩ በመስተጓጎሉና የሰው ህይወት በመጥፋቱ ከፍተኛ ሀዘን እንደተሰማውም መግለጫው ይዘረዝራል። መንግስት ችግሩ የተፈጠረው ሁከት ፈጣሪዎች ባስነሱት ግርግር ነው ያለውን ጠቅሼ ለዶክተር መራራ ጥያቄ አንስቼላቸው ነበር።
ድርጅታችን ባለው መረጃ ይህንን በዓል ለመጠቀም ለወራት ሲዘጋጅ የነበረው ገዢ ፓርቲ ነው። በሺዎች የሚቆጠሩ እስከ 15,000 ድረስ ኦፒዲዮ የመንግስት ፓርቲ ቲሸርት ሁሉ፣ ልብሶች ሁሉ ተሰፍቶላቸው ከሁሉም ኦሮሚያ አካባቢ እንዲሰባሰቡ አድርጎ በዓሉን ለመቆጣጠር ከህዝብ በዓልነት ወደ መንግስት በዓልነት ለመለወጥ ሙከራ ያደረገው ገዢው ፓርቲ ነው። ይህንን ደግሞ እኛ ህዝብ አካባቢ ያለውን መረጃ ስለነበረን ባታደርጉ ይሻላል፣ እንዲህ አይነቱ ከህዝብ ጋር ሊያጋጭ ይችላል፣ ህዝቡ ባህሉን በለመደበት መንገድ ያክብር ብለን መግለጫ ሁሉ ለማውጣት ሞክረናል። ለነገሩ እኮ ከዛሬ አመት ጀምሮ ገዢው ፓርቲ የሚወስዳቸው እርምጃዎችን ለጠቅላይ ሚኒስትሩ ስንጽፍ ነበር፣ ለኦሮሚያ ምክር ቤት ስንጽፍ ነበር፣ ለኦሮሚያ ፕሬዚደንት ቢሮ ስንጽፍ ነበር፣ ለሀገሪቱ ፓርላማ ስንጽፍ ነበር። እኛ እኮ የምንችለውን ያክል መንግስትን ለመምከር ሞክረናል። ከህዝብ ጋር የሚያጋጩ እርምጃዎችን አትውሰዱ፣ ከመሬት ወረራ ጀምሮ ማለት ነው።
እስካሁን ድረስ በዚህ አደጋ የተጎዳውን ሰው ትክክለኛ ቁጥር ማግኘት ያልቻለን ሲሆን በማህበራዊ ብዙሀን መገናኛ ላይ በቦታው የነበረውን ሁኔታ የሚያሳዩ ፎቶግራፎችና ቪዲዮዎች ተለቀው ተመልክተናል።
የዋሽንግተን ዲሲና የአካባቢዋ ነዋሪ በሆኑ የኦሮሞ ማህበረሰብ አባላት መካከል ሜሪላንድ ውስጥ በሚገኘው አርቴሚዣ ሐይቅ ላይ ከ15 ዓመታት በላይ እየተከበረ የአካባቢው ወግና ልማድ የሆነው የኢሬቻ በዓል ዛሬ እየታሰበ ያለው ከወትሮው በተለየ ሁኔታ በሐዘን መንፈስ መሆኑን ከአዘጋጆቹና ከተሳታፊዎቹ አንዱ የሆኑት አቶ በቀለ ቶሎሳ ተናግረዋል። አቶ በቀለን ያነጋገረችው ባልደረባችን ትዕግስት ገሜ ነች።
በዚህ በዓል ላይ ወደ 25 ዓመት ይሆናል የተካፈልኩት። እንግዲህ የእኔ ድርሻ እንግዲህ ያው ኦርጋናይዝ አድርጎ የኦሮሞን ካልቸር በማንጸባረቅ በውጭ ሀገር ያለነው ኦሮሞዎች ይህንን ካልቸር እንዳይረሳ እንዳይጠፋ ለማድረግ እና በውጭ ሀገር ያለውን ኦሮሞ ሁሉ ሰብስበን በዚህ ተሳትፎ አድርጎ በዓሉን እንዲያሳልፍ ለማድረግ ነው።
ዘንድሮ እንደ አጋጣሚ የዲሲ አካባቢ እሬቻና አገር ቤት የሚካሄደው የቢሾፍቱ ሆራ አርሰዴ የሚካሄደው አንድ ቀን ነው የዋለው። የሆራ አርሰዴ እሬቻ ደግሞ እንደታሰበው አልተጠናቀቀም። ብዙ ሰዎች ሞተዋል፣ የተቆሰሉ አሉ፣ ብዙ ችግር ነበረ። ይሄ እዚህ የሚከበረው በዓል ላይ የሚያመጣው ተጽዕኖ ምን ይመስላል? እንዴት ነው ልታከብሩ ያሰባችሁት?
እንግዲህ እንደ አጋጣሚ ሆኖ ዘንድሮ በአገር ቤት የሚከበር እሬቻ እና እዚህ የምናከብሩ እሬቻ አጋጣሚ ሆኖ አንድ ቀን ውለዋል። ሆኖም በአገር ቤት እንግዲህ እንደሚታወቀው ሕዝቡ በዓሉን ሊያከብር የወጣው በተጽዕኖ በግድ እንዲወጣና እነሱን የአገር ቤትን መንግስት የሚያንጸባርቅ ነገሮችን ይዞ እንዲወጣ በማድረግ ህዝቡን በማስገደድ ሲያደርጉ የነበረ ነው። እርግጥ ህዝቡ ያንን በመቃወሙ ብዙ ጉዳት ደርሶበታል የምለውን ነገር ነው እንግዲህ ከሶሻል ሚዲያ የምናየውና የምንሰማው። አንድ መንግስት እንደሚታወቀው ህዝብ የሚያከብረውን በዓሉን እንዲያከብሩ ፈቅዶላቸው ህዝቡ ለማክበር ከወጣ በኋላ ወታደር መደብደብ በየትኛውም ዓለም ተደርጎ የማይታወቅ ነው። ሆኖም እንግዲህ እኛ እዚህ የምናከብረው በሰላምና ድሮ በምናከብረው ሁኔታ መልክ ነው የምናከብረው።
ይሄ ሁኔታ መከሰቱ ምን ይመስላል? እዛ አካባቢው አሁን የሚያዩት ነገር የሰው ሁኔታ ምን ይመስላል?
የሰው ሁኔታ አገር ቤት በሚፈጽመው ሁኔታ ህዝቡ በጣም ደስታ የለውም። ከዚህ በኋላ እንግዲህ ፕሮባብሊ በአገር ቤት የአገር ቤትን የሚያንጸባርቀው ዘፈን ህዝቡም የአገር ቤቱ ህዝብም ተስፋ እንዳይቆርጥ ከነሱ ጋር መሆናችንን የሚያሳይና የሚያንጸባርቅ ነገሮችን ለማሳየት የተዘጋጀን ነው።
መታሰቢያ ታስቧል የሚባል ነገር ሰምቻለሁ። ይህን ያስረዱኛል?
መታሰቢያ እንግዲህ ያው የኦሮሞን ትግል የሚያንጸባርቅ ነገር ነው። እንግዲህ ያው የሲምቦሉ የወጣት ኦሮሞ ወጣት በስፖርት በኦሎምፒክ ላይ ያሳየውን የእጅ አጣምሮ ኤክስ አድርጎ እንትን ማሳየት፣ እንደዛ አይነት ሲምቦሎችን እያሳየን ነው። እንግዲህ ያንን ነው እንግዲህ የሞቱትንም ደግሞ ስማቸውን እያነሳን የምንዘምርበትና ኦሮሞ ጀግኖች እያደረግን የምንሳተፍበት ሁኔታዎችን እያዘጋጀን ነው።
ትዕግስትን አመሰግናለሁኝ ለዘገባው። ወደ ተከታዩ ዝግጅት እናልፋለን። የምትከታተሉት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ይህንን የቢሾፍቱን የዛሬ ሁኔታ በሚመለከት የሚደርሱን ተጨማሪ መረጃዎች ካሉ አሁንም ከስር ከስር እናደርሳችኋለን። ዝርዝር ዘገባዎችን ከሰሞኑም እያያዝንላችሁ እንመለሳለን። ተከታዩ ከአቶ ጁኔዲ ሳዶ ጋር የተደረገው ውይይት የመጨረሻ ክፍል ነው። አቶ ጁኔዲ ሳዶ የኦሮሚያ ክልል ፕሬዚደንት ነበሩ። በትራንስፖርትና መገናኛ፣ በሳይንስና ቴክኖሎጂ እንዲሁም በሲቪል ሰርቪስ ሚኒስቴር መስሪያ ቤቶች ውስጥ በአጠቃላይ በሶስቱ ሚኒስቴሮች መስሪያ ቤቶች ውስጥ ሚኒስትር ሆነው ሰርተዋል። የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ ነበሩ። በመንግሥት ሥራ ለ27 ዓመታት አገልግለዋል። አቶ ጁኔዲ ከመንግሥት ሥራ ከኢትዮጵያም ከወጡ 4 ዓመት ሆናቸው። አቶ ጁኔዲ በአሜሪካ ድምፅ አማርኛ ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት እንግዳ ሆነው ቀርበው ነበር። የዚህን ቃለ ምልልስ ሁለት ክፍሎች ቀደም ሲል አስተላልፈናል። የመጨረሻው ክፍል አሁን ይቀርባል። ጽዮን ግርማ ነች ያነጋገረቻቸው።
ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ በጣም ግምገማ ተደርጎ የሙስና ጉዳዮች ይነሱ ነበር እና በግል የእርሶ ጉዳይ ተነስቶ እርሶ ለፓርቲው ቤት ወይም መሬት መልሰዋል በግምገማ ተብሎ ይነገር ነበር በሰዓቱ። እና ይሄ ነገር ሆኗል ወይ? እርሶ በሙስና ውስጥ ቅድም ምንም ሙስና ውስጥ የለሁም ብለው ነበር እና ነበሩበት ወይ? ምንድን ነው አሰራሩስ? በሙስና ውስጥ የነበረው አሰራር
እኔ በኦሮሚያ ክልል በነበርኩበትም በፌዴራል መንግስት በሰራሁበትም ጊዜ አንድም የኢትዮጵያ ሕዝብ ንብረት አንድም ሳንቲም በክልሉም በነበርኩበት ጊዜ የክልሉን መሬትም ይሁን የክልሉን ንብረት በጀት አንድም ነገር የወሰድኩት የለም። ይሄ ኢህአዴግን ለማስደሰት አይደለም፣ የግሌ አቋም ነው። እስከ መጨረሻው በድህነቴ ዛሬም እኮራለሁ። ከሀገሬ በሚወጣበት ጊዜ የውሃና የመብራት የተከማቸ 60 ሺህ ብር እዚህ ከትምህርት ቤት በሚከፈለኝ ስታይፐንድ በየወሩ እየቆረጥኩ ነው የከፈልኩት። መክፈል ስለማንችል ልጆች እያስተማርን መክፈል ስላቃትን፣ ይሄን መንግስት አይደለም ህዝቡ ያውቃል። የአባብዬን ለማምዬ እንደሚባለው በእኔ ላይ እንደዚህ አይነት ነገር የሚያነሱ ሰዎች የሚያሳዝን ነው። ህዝቡ ያውቃል ምን እንዴት እንደምንኖር። የኦሮሚያ ክልል ወደ አዳማ ይሂድ በተባለበት ጊዜ ብዙ ባለስልጣኖች ተሽቀዳድመው መሬት ወስደው ነበር። አዳማ ላይ መሬት ወስደው አንዳንድ እንቅስቃሴ ማድረግ ጀምሮ በህግ ማለት ነው፣ በዘረፋ ሳይሆን ክልሉ ወደዛ ስለሚሄድ መሬት ወስደው ለቤት ለመስራት የሞከሩ አሉ። እኔ ወደ አንድ አመት ይሄ ሁሉ ከሆነ በኋላ ወደ አንድ አመት ከቆየ በኋላ የማዘጋጃ ቤቱም ሌሎችም ሰዎች ሁሉም ሰው ወስዷል፣ ቦታ አለው፣ አንተ ለምን አትወስድም የሚል ነገር መጣ። እኔ አልፈልግም፣ ይሄ ነገር ገና አልተረጋገጠም፣ ከዚህ ከአዲስ አበባም ነቅለ መሄዳችንም አልተረጋገጠም፣ አልፈልግም ብዬ ብዙ አንገራገርኩና ቆየው። በኋላ ግን ብዙዎቹም ወስዷልና በህጋዊ መንገድ መሬት 500 ካሬ ሜትር በህጋዊ መንገድ በሀገሪቱ ውስጥ ቤት መስሪያ ለልጆችም ነገ የሚሆን መውሰድ እንዳለብኝ አምኜበት ካርታ ተሰርቶ 6000 ብር የአፈር ግብር ገብሬ መሬቱን ወሰድኩ። መሬቱን እንደወሰድኩ የምርጫ 97 መጣ። ምርጫ 97 ሲመጣ የክልሉ እነዛ ታች የነበሩ ቢሮዎች ወደ አዲስ አበባ እንዲመለሱ ወሰንን። እዚህ ላይ የኦሮሚያ ክልል ሙሉ ነቅሎ አልሄደም። ያው ቅድም እንደነገርኩሽ 8 ቢሮዎች ብቻ ናቸው የተመደቡት ወደ ታች፣ የፕሬዚዳንት ጽህፈት ቤት፣ የአፈጉባኤ ጽፈት ቤት እንደዚሁም ከፍተኛ ፍርድ ቤት ጠቅላይ ፍርድ ቤቱም አልሄደም። ወደዚህ ስንመለስ በማግስቱ ጠቅላይ ሚኒስትሩ አይደለም የገመገሙት ጠቅላይ ሚኒስትሩ ቤት እንዲመለስ ምን የተባለው ሌሎች ሰዎች ናቸው። የኔ እዛ ውስጥም ሊነሳ አይችልም በፍጹም። ያቺን 500 ካሬ ሜትር በራሴ ፍላጎት ክልሉ አዳማ ስለማንሄድ ብዬ ወስጄ ለድርጅቱ መልሻለሁ፣ ካርታውንም መልሻለሁ፣ 6000 ብሬም ቀልጣለች። ይሄ ነው ሀቁ ያለው።
ትክክለኛ አሰራር አለ ማለት ነው። ባለስልጣኖች የምር የሚገመገሙበት ሙስና ፈጽመው ሲገኙ እንደዚህ አይነት እርምጃ የሚወሰድበት ትክክለኛ አሰራር አለ ማለት ነው።
አንዳንድ ጭቅጭቆችና በዚያ ከውጥረቶች ሲነሱ ለጊዜው እንደዚህ አይነት ነገር ይደረጋል። ከዛ በኋላም ጸጥ ይባላል። 4 ዓመት 5 ዓመት ዝም ይላል ሰው። የሆነ ጩኸት ከተማ ውስጥ ምናምን ሲበዛ ሙስና አለ እንደዚህ ምናምን ይባላል። ሁሉም ያውቃል ሙስና እንዳለ። ሙስናው መሰረታዊ ነው፣ ስትራክቸራል ነው። ሙስናው ሱፐርፊሻል ጉዳይ አይደለም። ሰዎች ትንሽ ነገር
ምን ማለት ነው መሰረታዊ ነው ሲባል እስቲ
ሙስና እዛ ሀገር እየታወቀ ነው ሰው ሙስና ውስጥ የሚገባው። ሙስናን ለማጥፋት ወረቀቶች ይጻፋሉ፣ ግን ሙስና ሲጠፋ አታይም። ያድሉ አሰራሮች አሉ፣ በጣም በርካታ። ከባንክ ጋር የተያያዙ ጉዳዮች አሉ፣ ከመሬት ጋር የተያያዙ ጉዳዮች አሉ። የመጠቃቀም ጉዳይ በስፋት ነው ያለው። ስለዚህ ይሄ በጣም ሰፊ ነው። በድርጅቱ ውስጥ ከላይ ጀምሮ እስከ ታች ድረስ በስፋት ነው ያለው። ስለዚህ ይሄን ለመቀየር የስርዓት ለውጥ ካልሆነ በስተቀር ሙስና አንድ ግለሰብ በማሰር ሁለት ግለሰብ በማሰር አሁን ለምሳሌ የጉምሩክ ባለስልጣን ኃላፊ የነበሩትን ሰው በማሰር ሙስና ሊቆም አይችልም። ሙስና ለማጥፋት መሰረታዊ ለውጥ ያስፈልጋል። የመንግስት አሰራር ተጠያቂና ግልጽ መሆን መቻል አለበት። ሁሉም ሰው ተደራሽ መሆን መቻል አለበት። ከህግ በላይ የሆኑ አካላት የማይደረስባቸው፣ ማንም ሊናገራቸው የማይችሉ አካላት መኖር የለባቸው።
አዎ፣ እሱ እንግዲህ የሙስና መርሆች ናቸው። ግን እንደው አሁን ወደ አነሱት ጉዳይ ስንገባ በጣም ሰፊና ጥልቅ ነው የሙስና ጉዳይ ስርዓት ውስጥ ካሉ እንደው ማሳያዎች እስከ ምን ይደርሳል የሙስና ጉዳዩ የሚለውን በማሳያ ቢነግሩን።
ለምሳሌ መሬትን ብትወስጂ መሬት እንዴት ነው የሚሸጠው? እንዴት ነው የሚለወጠው? ከግለሰብ ደላሎች ጋራ በመያያዝ በስም ኢንቨስተር ከኢንቨስተሮች ጋራ በመያያዝ መሬት የሚያሻሽጡና የሚሸጡ ባለስልጣኖች አሉ። ይሄንን ኢህአዲግ አያውቅም? ያውቃል፣ አሳምሮ ነው የሚያውቀው። ጄኔራሎች አሉ፣ ሚኒስትሮች አሉ፣ የተለያዩ ባለስልጣኖች አሉ፣ የስራ አስፈጻሚ ኮሚቴ አባል የሆኑ አሉ። በጣም በርካታ ነገር
ከመሬት ውጭስ ያሉ ጉዳዮች ሌሎች
ሰፊ ነው።
በምሳሌ እናያቸው ብዬ ነው።
ይሄን ዘርዝሬ ልጨርስ አልችልም፣ መጽሐፍ እየጻፍኩ ነው፣ ታዩታላችሁ። ለምሳሌ ንግድ ባንክን እንውሰድ። የኢትዮጵያ ንግድ ባንክ እንዴት ነው የሚሰራው? በስመ ልማታዊ መንግስትነት መንግስት ብቻውን የተቆጣጠረው ባንክ እንዴት ነው የሚሰራው? አዲስ አበባ ውስጥ የተሰሩ ህንጻዎች አሁን ልማት መጥቷል፣ 11 በመቶ ኢኮኖሚው አድጓል ተብሎ የሚወራው እና ለውጭው ዓለም በቴሌቪዥን የሚታየው ህንጻ ማን ነው የሚያሰራቸው? ገንዘቡ የማን ነው? ባለቤትነቱስ የማን ነው? እነዚህ ሰዎች እንዴት ነው በጥቂት አመታት ውስጥ እንደዚህ አይነት በርካታ ህንጻዎችን ኮምፕሌክስ ህንጻዎችን ሊሰሩ የቻሉት? ሌላው ደግሞ እውነተኛ ልማት የሚፈልግ እና በቂ ፕሮጀክት ከነዚህ የማይተናነሱ ፕሮጀክቶችን ይዞ የሚመጡ ግለሰቦች ማን ነው የሚያስተናግዳቸው? በኢትዮጵያ ንግድ ባንክ፣ በኢትዮጵያ ልማት ባንክ እንዴት ነው የሚስተናገዱት? ሰፊ ነገር ነው ያለው። በጣም ከፍተኛ ችግር ነው ያለው። አድሎ አለ፣ ሰፊ አድሎ ነው ያለው። ስለዚህ ይሄ ችግር የለም፣ ሙስና የለም። ጸረ ሙስና ኮሚሽን አለ። ጸረ ሙስና ኮሚሽን ፎርሙላ ነው፣ ለፎርሙላ ነው የተቀመጠው። ጸረ ሙስና ኮሚሽን ውስጥ ራሱ ሙስና አለ። ራሱ በራሱ አንደኛ አቅምም የለው፣ እሱም ራሱ ሊሚቴሽን አለው የሚሰራበት ማዕቀፍ። ሁለተኛ እሱም ራሱ ችግር አለበት። ችግሩ የአንድ ኢንስቲትዩሽን ችግር አይደለም። ችግሩ ሰፊ ነው፣ ውስብስብ ነው። በጣም ከባድ ውስብስብነት ያለው ችግር ነው። ሪፎርሙ የፈረሰው በዚህ ምክንያት ነው። ሪፎርሙ ቢኖር ኖሮ ግልጽነት ይመጣል። ግልጽነት ብቻ አይደለም፣ ተጠያቂነትም ይመጣል። ይሄ ነገር ቆመ። በዚህ ምክንያት ሙስናው የተንሰራፋ ነው፣ አድሎ የተንሰራፋ ነው። ስለዚህ የሀብት ስርጭት በኢትዮጵያ ብሔር ብሔረሰቦች የሀብት ስርጭት እኩል አይደለም። አሁን የተፈጠረው ሀብታም የሚባለው ክላስ የተፈጠረው ብሔረሰባዊ ስርጭቱን ቢታይ እንዴት ነው? ህዝቡ በግልጽ የሚያነሳው ነው። እዚህ ላይ እኔ ከኢትዮጵያ ብሔር ሁሉንም አከብራለሁ። ከኢትዮጵያ ብሔር ብሔረሰቦች ጋር ከትግራይ አርሶ አደር፣ ከአማራ አርሶ አደር፣ ከኦጋዴን አርብቶ አደር ጋር ግጭት የለኝም። በእነዚህ አካባቢዎች ድሃው ህብረተሰብ ውስጥ ተንቀሳቅሼ ሰርቻለሁ። ከልጅነቴ ጀምሮ አንድም ግጭት የለኝም። ነገር ግን በጣም የሚያሳዝኑ አስተሳሰቦች፣ ትላንት አብዮታዊ የነበረ ኃይል ለህዝብ የተቆረቆረ ለህዝብ ተዋጋሁ የሚል ኃይል ተመልሶ ኤግዛክትሊ ቀድሞ የምንረግማቸው ገዢ መደቦች ሁኔታን ሲፈጥር በጣም አዝናለሁ። አሁን የሚቃወምበት ምክንያት ይሄው ጉዳይ ነው። የሚሰማኝም የሚጸጽተኝም ይሄ ነው። በጣም በጣም ማዝንበት በልቤ ማዝነው አንደኛው ይሄ ነው። የመንግስት አስተዳደሩ መልካም አስተዳደር በአፈጢሙ የተደፋበት ሀገር ነው የኛ ሀገር። የብሔር ብሔረሰብ ጥያቄ ያንን ሀገር ለ50 ዓመት ለ60 ዓመት ሲያናውጥ ቆየ፣ አልተመለሰም። በህገ መንግስቱ የተጻፈው ሆሎ ነው፣ ባዶ ነው ውስጡ። የብሔር ብሔረሰብ ጥያቄን የሚያነሱ ጦር የሚዘመትባቸው ከሆነ ምንድን ነው ልዩነቱ? በህገ መንግስቱ ውስጥ ቢሰፍር ባይሰፍር ምንድን ነው ጥቅሙ?
አቶ ጁነዲን እንግዲህ ሌላ ጊዜም ሰፋ ያለ ቆይታ ይኖረናል። ሰዓታችን እየተጠናቀቀ ስለሆነ በጣም በርካታ ጥያቄዎች ናቸው ይዣቸው መጥቻቸው የነበረው። አሁንም በፌስቡኩ ላይ የማየው በጣም ብዙ ጥያቄዎች ናቸው። ስለዚህ ቀጣይ ቃለ ምልልስ ይኖረናል ብዬ ተስፋ አረጋለሁ። ይህን ግን ከማጠቃለላችን በፊት የተወሰኑ ጥያቄዎች አሉኝና አንደኛው ሙስና እንደዚህ በጣም ሰፊ ነው ብለው ካሉና በህዝብ ዘንድ ትንሽ ተቃውሞ ሲመጣ የተወሰኑ ሰዎች የሚታሰሩ ከሆነ እነዚያ የሚታሰሩ ሰዎች እንዴት ነው የሚመለመሉት? ሁሉም ጋር ካለ እንዴት ነው ተለይተው እነዚያ ሰዎች የሚታሰሩበት ምክንያት?
እንግዲህ የተለያዩ ምክንያቶች ሊኖሩ ይችላሉ። አንዳንድ ሰዎች ወይ አለመታዘዝ ወይንም ደግሞ የሆነ የግል ቅራኔዎችም የተለያዩ ቅራኔዎችም ከተለያዩ አካላት ጋር ሲፈጠር ይሄ ፋይላቸው የሚመዘዝበት ሁኔታ ሊፈጠር ይችላል የሚል እምነት አለኝ። እንደዚህ አይነት ነገር ሙስናን እንደ መሳሪያ የመጠቀም አቅጣጫም አለ።
ወደዚህኛው ወደ አሁን ወዳለ ሁኔታ ስንመለስ እንግዲህ እርስዎ ለሁለት ዓመት ሰርቶ ነበር ያ የተሃድሶ አመራር፣ ከዛ በኋላ ነው ቁልቁል ሄደው ብለዋል። አሁን ደግሞ እንግዲህ ሰሞኑን በሙሉ በተደረጉት በእርስዎ በነበሩበት ፓርቲ ውስጥ እንደገና በጥልቅ የመታደስ ሂደት አለ ተብሎ ከእርስዎ በኋላ የነበሩት አመራሮች ተነስተው አዲስ አመራሮች መተካታቸው ተገልጿል። ይሄ አዲሱ ለውጥ ተፈጥሯል የተባሉትን ችግሮች መፍታት ይችላል ወይ? እንደው በጣም መረር ያለ ግምገማን ያደረግ ነው ብለዋል በሰጡት መግለጫ። እና ይሄ ለውጥ ያመጣል ወይ? ችግሩን ይፈተዋል ወይ?
በፍጹም በ2000 በፈረንጅ አቆጣጠር ወይም በ93 በእኛ አቆጣጠር ከዚህ የበለጠ ከፍተኛ ቀውስ በሀገሪቱ ውስጥ ተጋርጦ ነበር። የጠቅላይ ሚኒስትሩም እጣ ፈንታ አይታወቅም ነበር። በዚያን ጊዜ የተደረጉት ግምገማዎች በጣም 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 ከፍተኛ ደረጃ ላይ የደረሱ ነበሩ። ሀገሪቱም አደጋ ውስጥ ትገባለች ተብሎ ሰፊ ሁኔታዎች ነበሩ። ይሁንና የጠቅላይ ሚኒስትሩ ወገን በአሸናፊነቱ ከወጣ በኋላ አዳዲስ ኃይሎችንም እኔንም ጨምሮ ግለሰቦችንም ቡድኖችንም በማስገባት ከፍተኛ ለውጥ ይመጣል ተብሎ ነበር የተጠበቀው። ይሁንና በሂደት ሁላችንም እንደምናየው ስልጣን በጠቅላይ ሚኒስትሩ እጅ ነው የተጠቃለለው እና ማንም ሰው ቁንጫ እንኳን መያዝ አይችልም። ሶ ለጊዜው አዳዲስ ሰዎችን ወደፊት በማምጣት ህዝቡን የማረጋጋትና ህዝቡን የማዘናጋት ስራ ከ2000 ዓ.ም በፈረንጅ አቆጣጠር ብዙ ልንማር እንችላለን። በአሁኑ ሰዓት ያለው ሁኔታ በኦሮሚያ ብቻ ሳይሆን በአማራ ክልል፣ በኮንሶ፣ በሌሎችም ብሔር ብሔረሰቦች ክልልና በሁሉም ከተሞች ከፍተኛ ስጋት፣ አለመረጋጋት አለ። የህዝቡ ጥያቄ ግለሰቦችን በመቀያየር ሊፈታ አይችልም። በእኔ ግምት የህዝቡ ጥያቄ በከፍተኛ አንክሮ ኢህአዴግ ቆም ብሎ ማየት አለበት። የህዝቡ ጥያቄ የሚፈታው መላ ተቃዋሚዎችን መላ የሀገሪቱን ጉዳይ ያገባኛል የሚል ግለሰብ፣ ቡድን፣ የሃይማኖት ድርጅቶች፣ ሁሉም ታዋቂ ሰዎች፣ ለሀገሪቱ የሚያዝንና የሚያስብ ሰው በሙሉ፣ የብሔር ብሔረሰብ ተወካዮችን በሙሉ በሚገኙበትና በሚሳተፉበት ሁኔታ አዲስ አይነት አሬንጅመንት መከፈት አለበት። ይሄ ካልሆነ ግለሰቦችን በመቀየር የግለሰቦች ጉዳይ አይደለም። ግለሰቦች የሚያደርጉት ነገር የለም፣ ስርዓት ነው። ስርዓቱ ፍሬምድ ሆኗል። ስርዓቱ በከፍተኛ ደረጃ ተወስኖ በአንድ አቅጣጫ ብቻ ነው የሚጓዘው። ግራና ቀኝ ማየት አይችልም፣ ማዳመጥ አይችልም፣ መስማት አይችልም። ስለዚህ ይሄን ጉዳይ ማየት ያለብን በተለየ መንፈስ፣ በከፍተኛ ኃላፊነት መንፈስ ማየትና ሁሉን የሚያሳትፍ የሀገሪቱ የጋራ መጻኢ ዕድል የሚወሰንበትን ሁኔታ ማመቻቸት ያስፈልጋል የሚል እምነት ነው ያለኝ።
እንግዲህ በግለሰቦች ለውጥ ማምጣት አይቻልም፣ ስርዓቱ ችግር አለበት፣ ስርዓቱ ነው ችግር ያለበት እና ግለሰቦች በግለሰቦች መለዋወጥ ለውጥ ማምጣት አይቻልም ብለዋል። ስርዓትን አንድን ስርዓት የሚመሩት ግለሰቦች ናቸው። ስለዚህ ግለሰቦች ለውጥ የማያመጡ ከሆነ ለስርዓቱ ለውጥ ማምጣት የሚችለው ታዲያ ማን ነው? ለስርዓቱስ ለውጥ አለመምጣት ምክንያት የሆነው ማን ነው?
ይሄ በጣም ጥሩ ጥያቄ ነው። በስርዓቱ ውስጥ ሁሉም 100% አንድ አይነት አመለካከት አላቸው ማለት አይቻልም። ኮንሰርቫቲቭ የሆነ ግሩፕ ይኖራል፣ ሌላ ደግሞ ለውጥ ቢመጣ ብሎ የሚመኝ ኃይልም ሊኖር ይችላል ብዬ አምናለሁ። አትሊስት በኦሮሚያ ይህንን አውቃለሁ። በተወሰነ ደረጃም ደግሞ በኢህአዴግ ጽህፈት ቤት አካባቢም እንደዚሁ አይነት አስተሳሰቦች እንዳሉ አውቃለሁ። ስለዚህ ማየት መቻል ያለብን ኢህአዴግ ስራ አስፈጻሚ ኮሚቴ በራሱ ማዕቀፍ ውስጥ ብቻ ለውጥ አደርጋለሁ ብሎ የራሱ ግምገማ ቢያደርግ ግምገማው ያው ነው። ባለፉት 20 ዓመታት ከተደረጉ ግምገማዎች የተለየ ግምገማ ማድረግ አይችልም ኢህአዴግ ብቻውን። ስለዚህ ኢህአዴግ የፓራዳይም ለውጥ ማድረግ አለበት፣ መሰረታዊ ለውጥ ማድረግ መቻል አለበት። ኢህአዴግ መሰረታዊ ለውጥ በውስጡ የማያካሂድ ከሆነ አሁን ያለው ህዝባዊ እንቅስቃሴ አይቆምም። በእነዚህ ጥገናዊ ለውጦች፣ ግለሰቦችን በመቀያየር በሚመጡ ጥገናዊ ለውጦች መሰረታዊ የህዝብ ጥያቄ ሊመለስ እንደማይችል የኢህአዴግ መስራች ድርጅት አባላት የነበሩትና መስራቾች የነበሩ ግለሰቦች በአንድ ወቅት አብዮታዊ ነበሩ እና ያውቃሉ። ይሄንን በጽንሰ ሐሳብ ደረጃ አሳምረው ያውቃሉ። አሁን እየተቀጣጠለ ያለውም ወደ አብዮት እያመራ ያለው ሁኔታ መሆኑን አሳምረው ነው የሚያውቁት። እንደሚያውቁም አውቃለሁ። ይሄን ጉዳይ ግን በግትርነት በጦር ኃይል እና በደህንነት መዋቅር ብቻ በማፈን መፍትሄ እናመጣለን ብሎ ማሰብ ነው ከባዱ ስህተት። ከባድ ስህተት ነው። ከባድ ታሪካዊ ስህተት ነው የሚሆነው። ስለዚህ ኢህአዴግ ውስጥ ያለው ለውጥ የሚያቀነቅን ኃይል በአቋሙ ጸንቶ መነሳት አለበት። ሌላውም በግትርነት የሚቆመው ኃይል ልክ አይደለም፣ ይሄ አሁን እድሎች ሊከፈቱ ይገባል፣ ለመላ ሀገሪቱ እድል ሊከፈት ይገባል፣ ሌሎችም መደመጥ አለባቸው። ሀገሪቱ እንድትጠፋ የሚፈልግ ተቃዋሚም ይሁን ኢህአዴግ ውስጥም ያሉ ሰዎች ሀገሪቱ እንድትጠፋ ይፈልጋሉ የሚል እምነት የለኝም።
አቶ ጅነዲን፣ በቅዳሜና እሁድ ሰፋ ያለ ፕሮግራም ይዘን ሰፋ ያለ ቃለ ምልልስ እናደርጋለን። ለዛሬው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሲሆን
እኔም ጽዮንን አመሰግናለሁ። ሰሞኑን ያረፉት የእስራኤል የቀድሞ ፕሬዚደንት ሽሞን ፔሬስ ለኢትዮጵያ አይሁድ ምን ትርጉም ነበራቸው? በተከታዩ ዝግጅት በመጠኑ እንፈትሻለን። የመጀመሪያው ክፍል ቀጥሎ ይቀርባል። ዛሬ 5777 ዓመተ ዓለም ተጀመረ። በዓለም አይሁድ ዘንድ ዛሬ ሮሽ ሐሻና የአዲሱ ዓመት ክብረ በዓል የመጀመሪያ ቀን ነው። በዓሉ እስከ ከነገ በስቲያ ምሽት ይከበራል። አይሁድ በዓለም ዙሪያ በእነዚህ የሮሽ ሐሻና ቀናት በኢትዮጵያ እንቁጣጣሽ እንዲሉ ነው ሥራ አይሠሩም። ይልቅ የአውድ ዓመት ጊዜያቸውን በአመዛኙ በየምኵራቡ በመገኘት በጸሎትና በዝማሬ ነው የሚያሳልፉት። ሻና ቶቫ ለአይሁድ ሁሉ። እንኳን ለአዲሱ ዓመታችሁ ለ5777 ዓመተ ዓለም አደረሳችሁ። በነገራችን ላይ ልክ የዛሬ 31 ዓመት መስከረም 2 በኢትዮጵያ የ1978 ዓመተ ምህረት እንቁጣጣሽ ማግስት የያኔው የእስራኤል ጠቅላይ ሚኒስትር ሽሞን ፔሬስ ራሳቸው በበላይነት በቀጥታ ይከታተሉት በነበረው ዘመቻ ሙሴ እስራኤል ለገቡ የኢትዮጵያ ቤተ እስራኤል የመጀመሪያዎቹ 7000 ደራሾች የእንኳን ደህና መጣችሁ ንግግር ያደረጉበት ቀን ነበር። የእስራኤል መንግሥት ሲቋጠር አንስቶ ከመጀመሪያው የአይሁድ መንግሥት መሥራች አባት ዳዊት ቤንጉሪዮን ጭምር ጋር የሠሩት በመከላከያ ሚኒስትር ጽሕፈት ቤት ምክትልና ዋና ዳይሬክተርነት፣ በውጭ ጉዳይ ሚኒስትርነት 2 ጊዜ በጠቅላይ ሚኒስትርነትና በተጨማሪም በጥብቅ ጠቅላይ ሚኒስትርነት እንዲሁም በዕድሜያቸው ማብቂያ አካባቢ በፕሬዚደንትነት ያገለገሉት ሽሞን ፔሬስ በ93 ዓመት ዕድሜያቸው ሰሞኑን አርፈው የአሸኛኘታቸው ሥርዓት ከትናንት በስቲያ አርብ የዓለም መሪዎች በተገኙበት ኢየሩሳሌም ላይ ተከናውኗል። ለመሆኑ ኢትዮጵያውያኑ አይሁድ ወይም ቤተ እስራኤል ሽሞን ፔሬስን እንዴት ነው የሚያዩቸው? ጸጋ መላኩ እስራኤል ያለች የሙያ ባልደረባዬ ነች። ከዚያ አልፎ ግን ራሷም በፖለቲካው ውስጥ ሳይቀር ተሳትፎ የነበራት ላለፉት 32 ዓመታት እስራኤል ያደገችና የኖረች አይሁድ ነች።
እኔ የምኖረው ኢየሩሳሌም ነው። ኢየሩሳሌም ብዙ ዓመት ነው የመጣሁት። በልጅነቴ ነው ያደግኩት እዚህ ነው። በእስራኤል ሀገር በእስራኤል ድምፅ ሬዲዮ ጣቢያ፣ በአማርኛ ሬዲዮ ጣቢያ፣ በቴሌቪዥን በማቅረብ በሬዲዮ ብዙ ዓመት ነው የምሰራው። ወደ 27 ዓመት ይሆናል በሙያው። ከዛ ውጪ የሂብሩ ሬዲዮ ጣቢያ ቻናል ኤ የሚባል ለተወሰኑ ዓመቶች ያክል ዳይሬክተር ሆኜ እዛ አገልግያለሁ። ከዛ የጋዜጠኞች ማህበር ተመራጭ ነኝ። የጋዜጠኞች የኤቲክስ ፍርድ ቤት አለን በእስራኤል፣ የዛም ዳኛ አባል ነኝ።
ፕሬስ ካውንስል አይነት ማለት ነው?
አዎ፣ የፕሬስ ካውንስል የኤቲክስ ባለሙያ ነኛቸው።
እስቲ ወደ እስራኤል ከገባችሁ በኋላ ቤተ እስራኤላውያን ብዙ ችግር ነበረባችሁ የሚል ብዙ ጊዜ የምንሰማው ነገር አለ። ከዘር ጋር የተያያዘ ችግር ነበረ፣ ከባህል ጋር የተያያዘ ችግር ነበረ። እነዚህ ሁኔታዎች የተጣጣሙ እንዲሆኑ በእርግጥ ቤታችሁ እንደሆነ እንዲሰማችሁ ሽሞን ፔሬዝ እንደ ጠቅላይ ሚኒስትር የተጫወቱት ነገር ነበረ? የሰሩት ስራ ነበረ?
አዎ፣ ምሳሌ ብሰጥህ የሽሞን ፔሬስን ጉዳይ በተነሳ ልንገር። ባለፈው 5 ዓመት አንድ የሆነ ትምህርት ቤት የእኛ ልጆች አልቀበልም ይላል። አልቀበልም ባለበት ሰዓት ፕሬዚዳንት
ጥቁር ስለሆኑ ነው አልቀበልም የሚለው?
አዎ፣ በቀለም ነው። በዚህ ጊዜ ሁላችንም ተቃውማችን አሰማን። ሽሞን ፔሬስ በቀጥታ እዛ ትምህርት ቤት ሄዱ። ፕሬዚዳንት ነበሩ። በሄዱበት ጊዜ ሁኔታውን አይተው እኛ የትምህርት ቤቷን አስተዳዳሪ ሁሉ እንድትወጣ ከስራ አድርገናል። በዚህ ጉዳይ አሁን እዛ ትምህርት ቤት ሄደው ተመልሰው ከመጡ በኋላ ምንድን ነው ያሉት? እዛ ከሚማሩ ልጆች አንዲት በጣም ደስ የምትል ልጅ፣ እዚህ ሀገር የተወለደች ኢትዮጵያዊት ልጅ፣ አይኗን ሳየው ለሃይማኖቱ የነበራቸው ፍቅር፣ ቤተ እስራኤሎች ለኢየሩሳሌም የነበራቸው ፍቅር፣ ያሳለፉት መከራ፣ ወደ እስራኤል ለመግባት የከፈሉት የህይወት መስዋዕትነት፣ ያ ሁሉ የሱዳኑ ጉዞ፣ እኔ ጠቅላይ ሚኒስትር በነበርኩበት ዘመን ያ ሁሉ ትዝ አለኝ ብለው ተመልሰው መጥተው ሌሊት መተኛት አልቻልኩም ሲሉ የእኛን ስለ ቤተ እስራኤል ታሪክ የቤተ እስራኤልን ጉዞ አስመልክተው ግጥም ጻፉና ያ ግጥም በአንድ ታዋቂ በሆነ ሙዚቀኛ ኤዳን ራይክል በሚባል በሱ ተቀነባብሮ ቀርቦ እሳቸው የጻፉትን ግጥም ሙዚቃ ሁሉ ወጥቶልናል።
በእርግጥ ሽሞን ፔሬስ ከፖለቲካ ሰውነታቸው በተጨማሪ የዘፈን ግጥሞች ጸሐፊም ናቸው። 5 ቋንቋዎችን አቀላጥፈው የሚናገሩ በመሆናቸው ላይ ሽሞን ፔሬስ ለኢትዮጵያ አይሁድ ለቤተ እስራኤል የደረሱትን ዝማሬ ወጣቶቹ ከማኅበረሰቡ ጋር በተሳካ ሁኔታ እንዲቀላቀሉና እንዲጣጣሙ ከተደረጉ በኋላ ራሳቸው ፕሬዚደንት ፔሬስ በተገኙበት መድረክ አንዲት ወጣት የኢትዮጵያ ይሁዲ እንዲህ ተጫውተዋለች። ዌብሳይት ላይ ብትገቡ እና ራሄል ኢዳን ብላችሁ ብትፈልጉት አገኘታላችሁ። ከጸጋ ፋንታሁን ጋር ብዙ ቁም ነገር ነው የተጫዋወት ነው። ወደፊት ይዤላችሁ መለሳለሁ። ዌብሳይታችንም ላይ ያገኙታል። አድማጮች፣ የምሽቱ ዝግጅት ተጠናቀቀ። ነገ በመደበኛው ምሽት እንገናኛለን። ለዛሬ ሁሉም ቦታ ባሉ ባልደረቦቻችን ስም እንሰናበታችኋለን። አብረናችሁ የቆየ ነው ቴክኒሻኑ ጀስቲን ትዋይት፣ ጽዮን ግርማና እኔም ሰሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።